ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዕለት ዕለት በሰላም ውስጥ እየጠበቀንና እየመራን ለዚህች ለተወደደች ምሽት ደሞ እንድን በቃ ፈቃዱ የሆነው ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እነሆ ጌታችን በዚህች በተወደደችው ሰዓት እንደገና ደግሞ ፈቃዱ ሆኖ በራዲዮናችን ዙሪያ በዚህ ባየር ሞገድ አማካኝነት እንድንገናኝ ፈቅዷልና እግዚአብሔር ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የዮሐንስ ወንጌል መጽሐፍ ጥናታችንን ከምዕራፍ 7 እንጀምራለን። እግዚአብሔር አምላካችን በዚህ በዮሐንስ ወንጌል ምዕራፍ 7 ውስጥ ደግሞ ድንቅ ነገሮችን ያስተምረናል። እስቲ ቀደም በማድረግ ዝማሬን እንጋብዛችሁ።
አይደሙን ከበደ ጌታ የታሰረውን ምርኮኛ በቃ
እግዚአብሔርን አብዝተን እናመሰግናለን። ወገኖቼ በጌታ ማዳን ደስ የማይሰኘው ጠላት ዲያብሎስ ብቻ ነው። ዛሬም ኢየሱስ ክርስቶስ ብዙዎችን ከጠላት መንጋጋ ፈልቅቆ ያወጣቸዋል፣ ያድናቸዋል፣ ይታደጋቸዋል። እኛን ሙላችንንም ነው በክንፎቹ ጥላ ስር እለት እለት ይጠብቀናል። እግዚአብሔር የተመሰገነ ይሁን። በዝማሬ ያገለገለን ወንድማችንን እግዚአብሔር አብዝቶ ይባርከው። እንጸልይ። እግዚአብሔር አባታችን ሆይ እጅግና መሰግነሃለን ስለዚህች ሰዓት፣ ስለዚህ ጊዜ፣ ስለ ቃልህ፣ ስለ ዝማሬው፣ ስለ ሁሉ ነገር እግዚአብሔር ሆይ የተመሰገንከውን። አቤቱ አባታችን ሆይ ከከናፍርቶቻችን ምስጋናን ተቀበል። በዚህ ጊዜ ደግሞ እግዚአብሔር አምላካችን ሆይ እንዳባትነት ፈቃድ እንድትናገረን እግዚአብሔር አምላካችን ሆይ ለክርስትና ጉዞአችን ስንቅ የሚሆነንን ቃልህን ደግሞ አቤቱ መድኃኒታችን ሆይ እንድትመግበንና እንድታስተምረን እንጸልያለን። የሚኖረንን ጊዜ ሁሉ ባርክልን። ስለ ዘላለም አይና ስለ ኃያሉ ስምህ ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜያችን ዮሐንስ ወንጌል ምዕራፍ 6 ጥናታችን ማጠናቀቃችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ በረዳን መጠን አብረን የምንመለከተው ክፍል ዮሐንስ ወንጌል የምዕራፍ 7 ትምህርት ነው። እስቲ መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ዮሐንስ ወንጌል ምዕራፍ 7 ተመልከቱ። ዮሐንስ ወንጌል ምዕራፍ 7 የዚህ ምዕራፍ አብይ ሐሳብ በዳስ በዓል ወቅት ኢየሱስ በቤተ መቅደስ አስተማረ የሚል ነው። ረጋብያን ብላችኋለሁ፣ ቶሎ ቶሎ ጻፍ ጻፍ አርጓቸው። የምዕራፉ አብይ ሐሳብ በዳስ በዓል ወቅት ኢየሱስ በቤተ መቅደስ አስተማረ የሚል ነው። ይህ ምዕራፍ ኢየሱስ የሕይወት ውሃ እንደሆነና በርሱ ለሚያምኑ መንፈስ ቅዱስን እንደሚሰጣቸው የተናገረውን አስደናቂ እውነት አካቷል። ልትገምላችሁ ይህ ምዕራፍ ኢየሱስ የሕይወት ውሃ እንደሆነና በርሱ ለሚያምኑ መንፈስ ቅዱስን እንደሚሰጣቸው የተናገረውን አስደናቂ እውነት አካቷል። እስቲ ቁጥር 1ን ተመልከቱ። እንዲህ ይላል፣ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበረ በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር ይለናል። ነገሮችን ወገኖቼ በቅደም ተከተላቸው መሰረት የሚያቀርብልን ዮሐንስ ይህን ምዕራፍ የሚጀምረው ከዚህም በኋላ በማለት ነው። ቁጥር 1 ውስጥ ይገኛል ያረፍተ ነገር። በምዕራፍ 6 የተጠቀሰው ነገር የተፈጸመው በገሊላ በተለይም ደግሞ በገሊላ ባህር ነበር። ከዚያ በፊት ግን ኢየሱስ በቤተ ሳይዳ ነበር። የቤተ ሳይዳ መጠመቂያ ኢየሱስን በተመለከተ ጭቅጭቅ የተነሳበት ስፍራ እንደነበር ይታወሳል። በምዕራፍ 6 ያለው ሁኔታ የተፈጸመው ኢየሱስ በመስቀል ላይ ከመሞቱ አንድ አመት በፊት በሚያዝያ ወር ሲሆን፣ ምዕራፍ 7 ላይ ያለው ሁኔታ የተፈጸመው ግን ከስድስት ወር በኋላ ማለትም በጥቅምት ወር ይመስላል። በማቴዎስ ምዕራፍ 15 ቁጥር 18 በማርቆስ 7 እስከ 9 እና በሉቃስ ምዕራፍ 9 የተጠቀሱት ሁኔታዎች ተፈጸሙት በዚህ ጊዜ ነው። ልድገምላችሁ አንድ ጊዜ። በማቴዎስ ምዕራፍ 15 ቁጥር 18 ማርቆስ ምዕራፍ 7 እስከ 9 እና በሉቃስ ምዕራፍ 9 የተጠቀሱት ሁኔታዎች ተፈጸሙት በዚህ ጊዜ ነበር። ከመጨረሻው አንድ አመት ወዲያ በነበረው አገልግሎቱ የኢየሱስ እንቅስቃሴ በገሊላ ብቻ ተወስኗል። አይሁድ ሊገሉት ይፈልጉ ስለነበር በይሁዳ በግልጽ መንቀሳቀሱን አቁሟል። ኢየሱስ አባቱ የሰጠውን የጊዜ መርሃ ግብር ነበር የሚከተለው። ጊዜው እስኪደርስ ድረስ ደግሞ እነዚህ ሰዎች ምንም ሊያደርጉት አይችሉም። አሁን ወደ ኢየሱስ ሕይወት የመጨረሻው መንፈቅ እየተቃረብን ነው። ዮሐንስ የሚያሰፍርልን የመጀመሪያ ሁኔታ ደግሞ በዳስ በዓል ወቅት የተፈጸመ ነው። ዮሐንስ የሚያሰፍርልን የመጀመሪያ ሁኔታ በዳስ በዓል ወቅት የተፈጸመ ነው። ቁጥር 1 ላይ በኢየሱስ ላይ ስለተነሳው ተቃውሞ ይናገራል። አስተዋላችሁ? ቁጥር 1 በኢየሱስ ላይ ስለተነሳው ተቃውሞ ይናገራል። ከስድስት ወር በኋላ ደግሞ ይኸው ተቃውሞ እያደገ መጥቶ ኢየሱስን ለመስቀል ሞት ሲያበቃው እንመለከታለን። አሁንም ተቃውሞው ቀጥሏል። በዚያ ዓለም ከኖረ ከማንም ሰው በበለጠ ሁኔታ ስለ እርሱ ብዙ የተለያየ ሐሳብ አለ። አንዳንዶች ይሰድቡታል፣ ሌሎች ደግሞ ስለ እርሱ መናገር ያልነበራቸውን ነገር ይናገራሉ። ኢየሱስ ምንም እንኳ ኃይለኛ ተቃውሞ ቢነሳበትም የዳስ በዓል ስለነበር
ወደ ኢየሩሳሌም ሄደ። እስቲ ቁጥር 2ን እንመልከት። ያይሁድም የዳስ ባል ቀርቦ ነበር ይላል። ጌታችን የሙሴን ሕግ አክብሯል ወገኖች። ስለዚህም በፋሲካ በዳስ ባልና በመከር ባል ወደ ኢየሩሳሌም ይሄድ ነበር። አስተዋላችሁ? ጌታ ኢየሱስ ክርስቶስ የሙሴን ሕግ ከማክበሩ የተነሳ በፋሲካ በዳስ በዓልና በመከር በዓል ወደ ኢየሩሳሌም ይመላለስ ነበር። ባሉ በመጣ ቁጥር ማለት ነው። የዳስ በዓል በዘሌዋውያን ምዕራፍ 23 የተገለጸው ነው። ከዚህ ቀደም ተመረናዋል። የዳስ በዓል በዘሌዋውያን ምዕራፍ 23 ላይ ተገልጾ እናገኛለን። እስራኤላውያን ከግብጽ የወጡበት ቀን ስለሆነ በታላቅ ድምቀትና ደስታ የሚከበር በዓል ነበር። በምድረ በዳ ጉዟቸው ወቅት በድንኳን ውስጥ ይኖሩ ስለነበር ይህንኑ ለማዘከር የሚያከብሩት የዳስ የድንኳን በዓል ነው። የሚያርፉበት ስፍራ ስላልነበራቸው የሚኖሩት በድንኳን ነበር። አስተውሉ፣ እነዚህ ሰዎች የሚያርፉበት ስፍራ ወይም ቦታ ስላልነበራቸው የሚያርፉት የት ነው ማለት ነው? በድንኳን ውስጥ ነበር ማለት ነው። መለከት ይነፋል፣ መስዋዕት ይቀርባል። በምድረ በዳ ጉዟቸው እግዚአብሔር ውሃ እንደሰጣቸው ለማዘከር በበዓሉ መጨረሻ ቀን ሁለት ጥፍ ውሃ ይፈሳል። ይህንንም ቃል እንድታስተውሉ ፈልጋለሁ። በምድረ በዳ ጉዟቸው እግዚአብሔር ውሃ እንደሰጣቸው ለማዘከር በበዓሉ መጨረሻ ቀን ሁለት ጥፍ ውሃ ያፈሳሉ። ከሰሊሆም መጠመቂያ የመጣውን ብዙ በርሜል ውሃ ያፈሳሉ። በዚህ በዓል ወቅት የመቅደሱ ውስጠኛው ክፍል በችቦች ብርሃን ይሞላል። ይህም በምድረ በዳ ጉዟቸው ወቅት እግዚአብሔር በብርሃን አምድ ይመራቸው እንደነበር ለማዘከር ነው። አሁን ግን የእስራኤልን ሕዝብ የመራው የደመናና የእሳት አምድ የጌታ ኢየሱስ ክርስቶስ ምሳሌ እንደሆነ ተረድተናል። አይደለም እንዴ? ይህ እውነት እጅግ ደስ ያሰኛል። አድማጮቼ፣ ከዳስ በዓል በቀር በብሉይ ኪዳን የተጠቀሱ የእግዚአብሔር በዓሎች ሁሉ ተፈጽመዋል። ይሁን እንጂ ጌታ ወደ ምድር በሚመለስበት ጊዜ ይፈጸማል። ስለዚህም ወደፊት ለሚሆነው ታላቅ ደስታ ምሳሌያችን ነው ማለት ነው ጌታ ኢየሱስ ክርስቶስ። እጅግ ደስ ያሰኛል። እንግዲህ ወንድሞቹ ይላል፣ ከቁጥር 3 እስከ 5 ያለውን ስፍራ ተመልከቱ። ከቁጥር 3 እስከ 5 እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ። ራሱ ሊገለጥ እየፈለገ በስውር የሚሠራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳ አላመኑበትም ነበርና ይለናል። እነዚህ ወንድሞቹ የተባሉት የእናቱ ልጆች እንጂ ደቀ መዛሙርቱ አይደሉም ወገኖቼ። ስማቸው ያዕቆብ፣ ዮሳ፣ ስምዖንና ይሁዳ እንደነበር በማቴዎስ ምዕራፍ 13 ቁጥር 55 ላይ ተጠቅሷል። የጌታ የኢየሱስ ክርስቶስ ወንድሞች ያዕቆብ፣ ዮሳ፣ ስምዖንና ይሁዳ እንደነበሩ ባለፈው ትምህርታችን ማለትም በማቴዎስ ምዕራፍ 13 ቁጥር 15 ጥናታችን ላይ ጠቅሰነዋል ወይም ደግሞ ተምረነዋል። አንደኛው ወንድሙ ያዕቆብ ያዕቆብን መልእክት የጻፈ ነው። ይሁዳ የተባለው ሌላው ወንድሙ ደግሞ የይሁዳን መልእክት የጻፈው ነው። ይሁዳ የተባለው ወንድሙ ደግሞ የይሁዳን መልእክት የጻፈው ነው። ይህ የሆነው ከብዙ ጊዜ በኋላ ሲሆን በዚያ ወቅት ግን ወንድሞቹ አላመኑበትም ነበር። በአጋጣሚው እንዲጠቀም እየመከሩት ነው። ቁጥር 6 እንኒ ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው ይላቸዋል። አድማጮቼ፣ እነዚህ ሰዎች እምነት አልነበራቸውም። ሆኖም ሊመክሩት ይፈልጋሉ። ኢየሱስ ግን ምክራቸውን አልተቀበለም። እግዚአብሔር በመደበለት ጊዜ መሠረት ነው የሚንቀሳቀሰው። ጌታ የሚከተለው የዚህ ዓለምን ጥበብ አይደለም። የሚመራው ደግሞ በራሱ ፈቃድም አልነበረም። እርሱ የእግዚአብሔርን ፈቃድ እያደረገ ነው። የሚከተለውም የእግዚአብሔርን ጊዜ ነው። ገና የምትለውን ትንሽ ቃል ልብ እንድትሉልኝ ይፈልጋለሁ። በቁጥር 6 ውስጥ ማለቴ ነው። ገና የምትለውን ቃል ተመልከቱ። ጊዜ ገና አልደረሰም። ኢየሱስ ወደ ባሉ ስፍራ ጨርሶ እንደማይሄድ መናገሩ አልነበረም። አንዳንድ አስደናቂ ነገሮችን ወይም ደግሞ ሰዎች እንዲደረግላቸው የሚፈልጉትን ነገር በማድረግ የህዝቡን ድጋፍ ማግኘት አልፈለገም። በእግዚአብሔር መንገድና ከእግዚአብሔር በተመደበለት ጊዜ ነበር የሚንቀሳቀሰው። እስቲ ከቁጥር 7 እስከ 9 ያለው እንደሞ አንድ ላይ እንይ። ከቁጥር 7 እስከ 9 ዓለም እናንተን ሊጣላ አይቻለው፣ እኔ ግን ሥራው ክፉ መሆኑን መሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ ባል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ ባል ገና አልወጣም። ይህንን አላቸውና በገሊላ ቀረ ይለናል። ዓለም ክርስቶስን ይጠላዋል ወገኖች፣ ምክንያቱም ጌታ ኢየሱስ ክርስቶስ የዓለም ብርሃን ስለሆነ ነው። ያ ብርሃን ደግሞ ስህተት የሆነውን ነገር ሁሉ፣ ኃጢአት የሆነውን ነገር ሁሉ ይገልጣል፣ ኃጢአትን ያወግዛል። ዛሬም እንኳን ቢሆን ጌታ ኢየሱስ ክርስቶስ በአንዳንድ ሃይማኖቶች የሚጠላው በዚሁ ምክንያቱ ነው። እርሱ በተገኘበት ስፍራ ሁሉ ክፋት ይጋለጣል። የሰው ልብ ክፉ ነው ወገኖቼ። የልቡ ክፋት ሲገለጥበት ደግሞ አይወድም። ሰውን ስለወደደ ክርስቶስ በመስቀል ላይ ሞቷል። ይህ ፍቅር አመጸኛውን የሰው ልብ ይሰብራል። ይህንንም ከጤርሴሱ ሳውል ሕይወት በግልጽ መመልከት ይቻላል። የሳውልን ሕይወት ትመለከታላችሁ። እየዛተና እየፎከረ ነበር ሐዋርያው ጳውሎስ ከመለወጡ በፊት። ጌታ ኢየሱስንም ሆነ ተከታዮቹን አጥብቆ ይጠላ ነበር። ኢየሱስ ጌታውና ዳኙ ከሆነ በኋላ ጳውሎስም ማለቴ ነው ልቡ ተነካ። ስለዚህም ወዶኛልና ስለ እኔ ራሱን ሰጠ አለ። ገላትያ መልእክቱን ምዕራፍ 3 ቁጥር 20 ላይ ተመልከቱ። ገላትያ ምዕራፍ 3 ቁጥር 20 መመልከት ይቻላል። እስቲ አሁን ደግሞ አለፍ ብለን የዮሐንስ ወንጌል ምዕራፍ 7 ቁጥር 10ን 1 ላይ እንመልከት። ወንድሞቹ ግን ወደ ባሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ አይነና። ተመልከቱ ወገኖቼ፣ በባሉ ስፍራ ተገኝቶ እርሱን ይቀበሉ ወይም አይቀበሉ እንደሆነ እንዲወስኑ ነገራቸው። ከቁጥር 11 እስከ 13 ያለውን ስፍራ ተመልከቱ። አይሁድም እርሱ ወዴት ነው እያሉ በባሉ ይፈልጉት ነበር። በሕዝቡም መካከል ስለ እርሱ ብዙ ማንጎራጎር ነበር። እያንዳንዱም ደግ ሰው ነው፣ ሌሎች ግን አይደለም፣ ሕዝቡን ግን ያስታል ይሉ ነበር። ዳሩ ግን አይሁድን ስለ ፈሩ ማንም ስለ እርሱ በግልጥ አይናገርም ነበር ይላል። አይሁድ ሲል የሃይማኖት መሪዎቹን ማለት ነው። አስተዋላችሁ? አይሁድ ብሎ በዚህ ክፍል ሲናገር የሃይማኖት መሪዎቹን መጥቀሱ ነው። ወደ ኢየሩሳሌም እንዲመጣ ሕጉ ስለሚያዝ ይመጣል ብሎ እየጠበቁት ነበር። እርሱን በተመለከተ በሕዝቡ መካከል ብዙ ክርክር ተደርጓል። ይሁን እንጂ ማንም በግልጥ ለመናገር አልደፈርም፣ ምክንያቱም ስለ እርሱ መልካም የሚናገሩትን ለማጥቃት አይሁድ ውል አድርገው ነበር። ቁጥር 14 አሁንም በባሉ እኩሌታ ኢየሱስ ወደ መቅደስ መጥቶ ያስተምር ነበር የሚለውን ቃል እናገኛለን። በድንገት በቤተ መቅደሱ ተገኘ ጌታ። የዳስ በዓል በእግዚአብሔር የተወሰነ በዓል ነበር። የዳስ በዓል ስለ ክርስቶስ ዳግም መምጣትና ወደዚያ ስለሚመሩ ሁኔታዎች ወይም ደግሞ ስለሚያመሩ ሁኔታዎች ይናገራል። አስተዋላችሁ? የዳስ በዓል የተባለው ስለ ክርስቶስ ዳግም መምጣትና ወደዚያ ስለሚያመሩ ሁኔታዎች ያብራራል ወይም ደግሞ ይገልጻል። ይህ በዓል ስለ ነገሮች ፍጻሜ ነው የሚገልጸው። በድንገት ይገለጣል። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል ተብሎ በሚልኪያስ ምዕራፍ 3 ቁጥር 1 ላይ ተገልጿል። ይህ የሚፈጸመው ዳግም በሚመለስበት ጊዜ ነው። በዚህ ዝማሬ እግዚአብሔር የተመሰገነ ይሁን። አለፍ ብለን ቁጥር 15 እንደሞ እንመልከት። አይሁድም ኢየሱስ አይማር መጻሕፍትን እንዴት ያውቃል ብለው ይደነቁ ነበር ይላል። ኢየሱስ ለእግዚአብሔር ቃል ከፍተኛውን ስፍራ ይሰጥ ነበር ወገኖቼ። ኢየሱስ በየትኛውም ትምህርት ቤት ገብቶ አልተማረም። ይሁን እንጂ አይሁድ በእግዚአብሔር ቃል ዕውቀቱ ይደነቁ ነበር። በእንደዚህ አይነት ሁኔታ በልበ ሙሉነት መናገሩ አስገረማቸው። ሌላው ቀርቶ ተቃዋሚዎቹ እንኳን እንደዚህ ሰው ማንም ከቶ አልተናገረም በማለት ተደንቀዋል። ቁጥር 46ን መመልከት ይቻላል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴ እስከላከኝ ነው እንጂ ከኔ አይደለም ብሎ መለሰላቸው። ደስ ያሰኛል መልሱ። የኢየሱስን መልእክት አለመቀበል ማለት ወገኖቼ የእግዚአብሔርን መልእክት አለመቀበል ማለት ነው። ልብ በሉ፣ የኢየሱስ ክርስቶስን መልእክት አለመቀበል ማለት የእግዚአብሔርን መልእክት ወይም ትእዛዝ አለመቀበል ማለት ነው። ምዕራፍ 4 እና 5 ላይ እርሱን አለመቀበል ማለት እግዚአብሔርን አለመቀበል ማለት እንደሆነ አጠንክሮ ተናግሯል። ኢየሱስ ከእግዚአብሔር ጋር እኩል እንደሆነ አልተናገረም ማለት በፍጹም አንችልም። ኢየሱስ አምላክ መሆኑን አለመቀበል ይቻላል። ከእግዚአብሔር ጋር እኩል ስለመሆኑ መጽሐፍ ቅዱስ አይናገርም ማለት ግን አይቻልም። አስተዋላችሁ? ኢየሱስ አምላክ መሆኑን አለመቀበል ትችሉ ይሆናል። ከእግዚአብሔር ጋር እኩል ስለመሆኑ መጽሐፍ ቅዱስ አይናገርም ማለት ግን አትችሉ። ቁጥር 17ን እንመልከት። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሱ የምናገር ቢሆን ያውቃል ይላል። ብሉይ ኪዳን ወገኖቼ እግዚአብሔር መልካም እንደሆነ ቅመሱ እዩም ይላል መዝሙር 34 ቁጥር 8። መዝሙር 34 ቁጥር 8ን ተመልከቱ። እዚህ ላይ ደግሞ ኢየሱስ ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል። በልባችን ውስጥ የእግዚአብሔር ቃል ፍቅር ሊኖረን ይገባል። አንድ ሰው ሲናገር ሰውን ለመውደድ ከፈለገን ያንን ሰው ማወቅ አለብን ይላል። መለኮታዊነትን ለመረዳት ደግሞ አስቀድመን ልንወደው ይገባል ብሎ አስረግጦ ተናገረ። ይህንን አባባሉ ልድገምላችሁ። እንዲህ አለ አንድ ሰው፣ ሰውን ለመውደድ ከፈለግን ያንን ሰው ማወቅ አለብን። መለኮታዊነትን ለመረዳት ደግሞ አስቀድመን ልንወደው ይገባል ብሏል። ይህ እውነት ነው። እዚህ ላይ ሶስት ነገሮች በቅደም ተከተላቸው መሰረት ተቀምጠዋል። ማወቅ፣ መውደድና መታዘዝ ሲሆኑ ጌታ የጠየቀንም ይህንኑ እንድናደርግ ነው። እንዴት መደረግ እንደነበረበት ለሌሎች እናገራለን። በሕይወታችን ቀምሰን ያላየነውን ለሌሎች እናወራለን። መጽሐፍ ቅዱስ ጌታን ቅመሱ ይላል። ኢየሱስም ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል ይላል። የእግዚአብሔር ቃል አስደናቂው ነገር የሚሆነው ወዳጆቼ ፈቃደኛ ከሆናችሁ እግዚአብሔር እውነቱን ይገልጥላችኋል። መንፈስ ቅዱስ በልባችሁ ውስጥ የቃሉን እውነተኛነት ያረጋግጠዋል። እግዚአብሔር የተመሰገነ ይሁን።
ይህ ያለው እኔማ ይህ ደርሶ እኛም ልንሰነባበት የግድ ሆነ። ዛሬው ትምርታችን በዚህ ተጠናቀቀል። ትምርቱን አስመልክቶ ያላችሁን አስተያየት ወይም ጥቆማ ጻፉልኝ። ብርቱ ጸሎታችሁ ደግሞ ለአገልግሎታችን የጀርባ አጥንት ነውና በእግዚአብሔር ፊት እለትለት አስቡ። እንግዲህ ደናደሩ እግዚአብሔር ይባርካችሁ ይያልን የምንሰናበታችሁ በጌታ አገልግሎታችሁ ቴክኒኩ በኩል ደረጃ አበበ ይርቱን ያቀርብኩላችሁን ያበበ ከበደ ወርቄ ነኝ። ስንብታችን የጋራ ነው። ተናደዱ
ምን ይገኝ ባርከው ወለታው በሰፈ ካይነሮ የምበላይደው አቤት ምህረቱ ምን ከለወለው
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።